The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከሁለት ቀናት በኋላ የሚካሄደውን ምርጫ አስመልክተው በዛሬው ዕለት የሰጡት መግለጫ ተከታትለናል። አንዳንድ የተቃዋሚ መሪዎች ደጋፊዎቻቸውን ሰላማዊ ወዳልሆነ አቅጣጫ ሊያመሩ ከሚችሉ ቅስቀሳ እንዲቆጠቡ ሲሉም ላሳሰቡበት ለዚህ መግለጫቸው የተቃዋሚ መሪዎችን ምላሽ እናሰማለን። ዝርዝሩን በዕለቱ አብይ ርዕስ እንመለከታለን። አባሎች ላይ ጥቃት እየደረሰ በመሆኑ የምረጡኝ ቅስቀሳዬን ለማቋረጥ ተገድጃለሁ ሲል አረና አስታውቋል። በዚህም ላይ ዘገባ አለን። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። ከዛሬ ሐሙስ ግንቦት 13 2007 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ጽዮን ግርማና ከስርጭት መሐንዲሱ ሱሌማን ታራዋሌ ጋር እስከ ምሽቱ አንድ ሰዓት ተኩል አብረናችሁ እንዘልቃለን። አሁን ለቀዳሚው ሰዓቱ የዓለም ዜና አዲሱ አበበ።
እንደምን አመሻችኋል። መጪው የቡሩንዲ ምርጫ በታቀደው መሰረት ይካሄዳል። ተቃውሞ አሁን እየቀጠለ ባለበት ሁኔታም ቢሆን ዋና ከተማ ቡጁምብራ ውስጥ የሚታየው አለመረጋጋት አገሪቱን ሁሉ የሚወከል አይደለም ሲሉ ፕሬዚዳንቱ ፒየር ንኩሩንዚዛ አስታወቁ። ሚስተር ንኩሩንዚዛ ይህን ያስታወቁ ትናንት ሮም ማታ የምክር ቤታዊና የአካባቢ ምርጫው እስከ መጪው ግንቦት 28 ቀን እንደሚራዘም ይፋ ባደረጉበት ንግግራቸው ነው። ባለፈው ሳምንት ተቃዋሚዎች ፕሬዝዳንቱን ለመገልበጥ መፈንቅለ መንግሥት ሞክረው እንዳልተሳካ፣ አመፁና አለመረጋጋቱ ግን እንደቀጠለ መሆኑ ይታወቃል። ዛሬም ፖሊስና ተቃዋሚ ሰልፈኞች ግጭት ፈጥረው የነበረ ሲሆን አንድ በግጭቱ የቆሰለ ሰው ምናልባት ሳይሞት እንዳልቀረ የአይን ምስክሮች ይናገራሉ። የቻይና ባህር ኃይል ወደ ቤይዥንግ ሰው ሰራሽ ደሴቶች አልፎ ለሄደው የዩናይትድ ስቴትስ ወታደራዊ ሰው አልባ አውሮፕላን 8 ማስጠንቀቂያዎች አሰማ። ይህ የቻይና ባህር ነው፣ በአስቸኳይ ከዚህ ሂድ የሚል መልእክት በእንግሊዝኛ ቋንቋ መተላለፉን ሲኤንኤን ዘግቧል። የሲኤንኤን ጋዜጠኞች ዛሬ ረቡዕ በፒ8ኤ ፖሴዲየን የስለላ አውሮፕላን እንዲበሩ የተፈቀደላቸው መሆኑን ተመልክቷል። በሲኤንኤን ዘገባ መሠረት የዩናይትድ ስቴትሱ ዘመናዊ የባህር ኃይል የስለላ አውሮፕላን ወደ ቤይዥንግ ሰው ሰራሽ ደሴቶች እስከ 4500 ሜትሮች ነው አልፎ የገባው። ሩሲያ በዩክራይን ውዝግብ ጣልቃ እስከገባች ድረስ በኢንዱስትሪ በለሙ የዓለም አገሮች ጉባኤ መካፈሏ የማይታመን ነው አሉ የጀርመኗ ቻንስለር አንጌላ መርክል። ሚስ መርክል በርሊን ውስጥ ዛሬ ሐሙስ ለጀርመኑ ፓርላማ እንደተናገሩት በቀጣይ ወር ባቫሪያ ውስጥ በሚካሄደው የሰባቱ ባለ ኢንዱስትሪ አገሮች ጉባኤ ላይ ግን ሩሲያ አትካፈልም። ዜናው አበቃ።
አዲሱ አበበን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ 3 ሰዓት ጋር 3 ሰዓት ላይ ከተጨማሪ የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አሁን ለቀዳሚ የሰዓቱ አብይ ርዕስ ወደ አዲስ አበባ። ከሁለት ቀናት በኋላ የሚካሄደውን ምርጫ አስመልክተው ለሕዝቡ መልእክት ያስተላለፉት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሁላችንም አንተ በምትወስነው መሰረት ለመገዛት ዝግጁ ነን አሉ። አንዳንድ የተቃዋሚ መሪዎች ደጋፊዎቻቸውን ሰላማዊ ወዳልሆነ አቅጣጫ ሊያመሩ ከሚችሉ ቅስቀሳዎች እንዲቆጠቡ ሲሉም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አሳስበዋል። እስክንድር ፍሬው ዝርዝሩን ይዟል።
የድምጽ መስጫው ቀን 3 ቀናት ሲቀሩት በፓርላማ የተገኙት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ጠቅላይ ሚኒስትሩ በፓርላማው የተገኙት መደበኛ ለሆነ የጥያቄና መልስ ክፍለ ጊዜ ቢሆንም ማብራሪያቸው ግን በአገር አቀፉ ምርጫ ላይ ማተኮሩ ታይቷል። የስካሁኑ ሂደት ፍትሃዊ፣ ዲሞክራሲያዊና ሰላማዊ ነው ሲሉም ሰሞኑን የኢሃድግ ስራ አስፈጻሚ ኮሚቴ ያስቀመጠውን ግምገማ በድጋሚ አንጸባርቀዋል። ጠቅላይ ሚኒስትሩ ለኢትዮጵያ ሕዝብ ባስተላለፉት መልእክት ውሳኔህን እንቀበላለን ብለዋል። ለተቃዋሚዎቹም ማሳሰቢያ ነበራቸው።
አንተ በምትወስነው መሰረት ሁላችንም ለመገዛት ዝግጁ መሆናችንን በዚህ አጋጣሚ እየገለጽኩ በተሳሳተ መንገድ የሚሄዱ የተቃዋሚ መሪዎችም ጭምር ሐሳባቸውን አጥይነው ዳግም አስበው ለሰላማዊና ለዲሞክራሲያዊ ነጻ ምርጫ ራሳቸውን እንዲያዘጋጁ በዚህ አጋጣሚ ጥሪን አሳልፋለሁ። ከዚህ ውጪ ከሄዱ ግን መንግስት አስፈላጊውን ሁሉ ለማድረግ በሚገባ የተዘጋጀ መሆኑን በዚህ አጋጣሚ ለመላው የሀገራችን ህዝቦች ለመግለጽ ፈልጋለሁ።
አንዳንድ የተቃዋሚ ፓርቲ መሪዎች ግን የምርጫውን ውጤት ለመቀበል ዝግጁ አይደሉም ሲሉ ጠቅላይ ሚኒስትሩ ወቅሰዋል።
ገና ከመጀመሪያው ሰላማዊ ዲሞክራሲያዊ ነጻና ምርጫ አማራጭ የሌለውና በዚህ መንገድ ብቻ እንሄዳለን ብለው በልባቸው ያልወሰኑ ግማሽ ልብ ይዘው የገቡ ከተቻለም የብጥብጥና የሁከት አማራጭም ከተገኘ ያንን ለማካሄድ እንሞክራለን ብለው የሚያስቡ ነገር ግን የኢትዮጵያን ህዝብ የሰላምና የዲሞክራሲ የነጻ ምርጫ ፍላጎት በአግባቡ ያልተረዱ አንዳንዶች የሚያደርጉት እንቅስቃሴ ይታያል።
ጉዳዩ ይመለከታቸዋል ያሏቸውን የተቃዋሚ መሪዎች በስም ያልጠቀሱት አቶ ኃይለ ማርያም ተፈጸመ ያሉትን ተግባር ግን በምሳሌ አስረድተዋል።
የተወሰኑ ማሳያዎችን እንኳን ወስዶ ማየት ይቻላል። አንዳንድ ምርጫ ጣቢያዎች፣ ምርጫ ክልሎች እና አካባቢዎች ላይ ገና ከወዲሁ እኛ አሸንፈናል፣ ከተሸነፍን ደግሞ ምርጫው ተጭበርብሯል እና ይሄን አውቃችሁ ምላሽ መስጠት አለባችሁ ብለው አንዳንድ የተቃዋሚ መሪዎች ሲቀሰቅሱ እንሰማለን። ይህ ማለት ምን ማለት ነው? ይህ ማለት ቅስቀሳቸው ለህዝብ ወሳኝነት ደንታ የማይሰጥ ህዝቡ የወሰነውን ማንኛውም አይነት ብይን ተቀብሎ ወደ ስራ ለመግባት ያለመፈለግ፣ በአጠቃላይ በህዝብ ወሳኝነት ካላቸው አመለካከት ችግር የሚመነጭ ተደርጎ መወሰድ አለበት። ሄዶ ሄዶ እነዚህ በዚህ ቅስቀሳ የሚወናበዱ ደጋፊዎቻቸው እነሱ ካላሸነፉ ህዝብ ሌላ አካል ቢመርጥ የሚመጣው ጉዳይ ምንድን ነው? ተሸንፈናልና ነገሩ ተጭበርብሯል፣ ስለዚህ ይሄን ነገር በግዳጅም ቢሆን ማስመለስ አለብን ወደሚል አቅጣጫ የሚያመራ የተሳሳተ ቅስቀሳ የሚያካሂዱ መሪዎች አሉ።
በተቃዋሚ ፓርቲ መሪዎች የሚደረጉ አንዳንድ ቅስቀሳዎች ደጋፊዎችን አስፈላጊ ወዳልሆነ ሁኔታ የሚያስገቡ ናቸው ሲሉ ጠቅላይ ሚኒስትሩ አሳስበዋል። ህጋዊ ባልሆነ መንገድ የሚንቀሳቀሱ አካላት ላይ እርምጃ እንደሚወሰድም አስጠንቅቀዋል።
እንደዚህ አይነት አፍራሽ በተለይ ከመሪዎች የሚመነጩ ጉዳዮች ውጤታቸው ጥሩ ስለማይሆን ዞሮ ዞሮ መልሶ መሪዎቹን ራሳቸውን ሊበላም ስለሚችል ይሄ ነገር በጥንቃቄ እንዲይዙት ለመምከር እፈልጋለሁ።
ሻቢያና ተላላኪዎቹ ኢትዮጵያን የማተራመስ አካሄዳቸውን አላቆሙም ያሉት ጠቅላይ ሚኒስትር ኃይለ ማርያም መሰረተ ቢስ መረጃ በማሰራጨት ህዝቡን ስጋት ውስጥ ለመክተት እየሞከሩ ነው ሲሉ ተናግረዋል።
በህዝብ መካከል አንዳንድ ጊዜ ያልሆኑ አሉባልታዎችን በመንዛት ስጋት እንዲፈጠር ለማድረግ በተለይ በዚህ በአዲስ አበባ ከተማ ህዝቡ ጋር የተለያየ ስጋት ለመፍጠር የተለያዩ በሬ ወለደ ተረቶችን እንደሚያሰራጩ እናውቃለን። ነገር ግን ህዝባችን ዛሬም እንደወትሮው ይህን ዝግጅነቱን አጠናክሮ መቀጠል አለበት እንጂ ለሚያሰራጩት በሬ ወለደ ተረት ምንም ጆሮ ሊሰጥ አይገባም የሚል እምነት አለን። በዚህ ላይ ተመስርቶ ተረጋግቶ ያለ ስጋት ይህን ምርጫ ማካሄድ እንደሚቻል መንግስት ያምናል። ከዚህ አኳያ ህዝቡ አሁንም በነቂስ ወጥቶ የመራጭነት ካርድ እንደወሰደ ሁሉ በነቂስ ወጥቶ የሚፈልገውን ፓርቲ በመምረጥ የራሱን አሻራ እንዲያሳርፍ በዚህ አጋጣሚ ጥሬን ለማቅረብ እፈልጋለሁ።
ምርጫው ማንም አካል ሊታዘበው የሚችል ነው ሲሉም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተናግረዋል። አንዳንድ ዓለም አቀፍ ታዛቢዎች አልተገኙትም በበጀት ችግር ምክንያት ነው ባይ ናቸው። የዘንድሮውን ምርጫ የሚታዘበው ብቸኛ የውጭ አካል የአፍሪካ ህብረት መሆኑ ይታወቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስከንድር ፍሬውን ለዘገባው አመሰግናለሁ። ቀደም ብሎ ጠቅላይ ሚኒስትሩ ላሳሰቡት ለዚህ መግለጫቸው የተቃዋሚ መሪዎችን ምላሽ በምሽቱ ሶስት ሰዓት ፕሮግራማችን እናሰማለን። አሁን ወደ ሁለተኛው ርዕስ ነው የምንሻገረው። አባሎቼ ላይ ጥቃት እየደረሰ በመሆኑ የምረጡ እንቅስቃሴን ለማቋረጥ ተገድጃለሁ ሲል አረና ትላንት አስታውቋል። ተቃዋሚ የፖለቲካ ፓርቲ አረና ትግራይ አባላቱ ላይ በተቃጣው የድብደባ ጥቃትና ለምርጫ ቅስቀሳ ስራ በተከራያት መለስተኛ አውቶቡስ ላይ በደረሰው ጉዳት በመላው ትግራይ ክልል የጀመረውን የምረጡ እንቅስቃሴ በትላንትናው ዕለት ማቋረጡን ይፋ አድርጓል። ግርማይ ገብሩ ዝርዝሩን ይዟል።
አረና ትግራይ በተለያዩ የትግራይ አካባቢዎች እስከዛሬ ድረስ የምረጡኝ ቅስቀሳ በማካሄድ ላይ እንደነበረና ትላንት በአባላቱና ለምርጫ ቅስቀሳ በሚጠቀምባት መኪና ላይ ድብደባ በመድረሱ የምረጡኝ እንቅስቃሴው እንደተስተጓጎለ መረጃ ስለደረሰኝ ይህንን ለማጣራት በአሁኑ ሰዓት መቀለ ከተማ በሚገኘው የአረና ጽፈት ቤት ተገኝቻለሁኝ። ድብደባው ሲደርስ በቦታው ነበርኩኝ የሚሉትን አንዱ የአረና አመራር አግኝቻለሁኝ።
ሀፍታይ ገብረ ፋይል ባላለሁ። ትናንት እንድ መኪና ከመናሃሪያ ተከራይተን ለቅስቀሳ ወደ ውቅሮና ወደ አጽቢ ሄደናል። መጀመሪያ ውቅሮ ገና ሳንደርስ ፖሊሶች ይዞን ፍቃድ የላችሁም ብለው ካጉላሉን በኋላ ስራው ጨርሰን ወደ አጽቢ ወንበርታና ወደ ደራ እዛ 18 የሚሆኑ ያረና አባላትም እየቀሰቀሱ ነበር። በመንታርቦ መንገድ መንገድ እየቀሰቀስን መጀመሪያ በጣም ጥሩ ቅስቀሳ ያደረግን ነበር። ከዛ በመጨረሻ እኔ አላውቀውም ግን የምስራቃዊ ዞን የፕሮፓጋንዳ ኃላፊ ደሳለኝ ታፈረ የሚባል እሱ ያስተባበረ በድንጋይ መኪናው እንደምታያት መኪናው በጣም ተሰባብራለች። 8000 ብር የሚያወጣ ኪሳራ እንደደረሰው አሁን ወደ ጋራጅ መሄደን ግምቱ ይዘናል።
እስኪ ያሳዩኝ ምንድነው የደረሰው? መኪናው አዚ ቆማለች ያዩዋት ነው? እስኪ ይንገሩኝ የትኛው ነው?
የኋላ መስተዋት ሙሉ በሙሉ ከነ ጎሚናው ጨምሮ መስተዋቱ ተሰብሯል። በጎን ደግሞ በጣም ተሰባብሯል። መብራቱ ተሰባብሯል። የኋላ መብራቱ
በምንድን ነው? ይሄ በድንጋይ ነው?
በድንጋይ ነው። ከ40ና ከ50 የማያንሱ እያስተባበረ ነው። በመሃል ፖሊሶች ነው እንትን ለማድረግ የመኮሩ።
እርሶ ነበሩ እዛ? በአካል እርሶ ነበሩ?
ራሴ ነበርኩኝ። አምልጠን ነው የወጣን። በቃ ሸሽተን ነው የወጣን። እዚህ ከምናድር ብለን ልንመለስ ስንል ነው ወጣቶቹ አዘጋጅቶ በድንጋይ እንዲህ የወገሩንና ያው ለጥቂት ነው ከሞት የተረፈን። በተለይ ሆስፒታል የገቡ ልጆች ክፉኛ፣ በተለይ ሁለቱም ክፉኛ እንደተጎዱ ነው።
ስንት ሰዎች ናቸው የተደበደቡት?
8 ነው የተደበደቡት። ከ8ቱ ሁለቱ ክፉኛ ነው የተደበደቡት። ሁለቱ ወደ ውቅሮ፣ በተለይ አንዱ ውቅሮም ከውቅሮ አልፎ ወደ መቀሌ።
የትኛው ሆስፒታል ነው ውስጥ ነው ያሉት? አሁን ሄደን ማናገር እንችላለን? ሂጂ አሁን ማናገር እችላለሁ?
እስካሁን ባለኝ ሪፖርት አጽቢ ነው ያሉ። ሁለቱ ወደ ውቅሮ ይመጣሉ ነው እስካሁን አልተረጋጋንም። እስካሁን ጦርነት ነው ማለት ይቻላል። የህዝቡ ችግር እንደሌለበት አይተነዋል። አንድም መተናኮል አልደረሰንም። ህዝቡ እንዲያውም ድጋፉ ነው እያሳየን የነበረ። በመጨረሻ ከየት እንደመጡ ወጣቶቹ አሜኬላ የሚል አሜኬላ ናችሁ፣ ኳሁይቶ ናችሁ፣ ሰውየው ኃይለ ኪሮስ የሚባል የአረና አባል ስለሚያውቀው ይሄ የሚያስተባብር የፕሮፓጋንዳ ኃላፊው እኛን አይቶ እንደተደበቀ ነው አባሎቻችን የነገሩን። እኔ በመልክ ስለማላውቀው ዝሮ ዝሮ አምልጠን ለመሸሽ ሞክረናል፣ ሪፖርት አድርገናል።
ለማን ነው የነገራችሁት? አሁን በወቅቱ ይህንን አደጋ እንደደረሰባችሁ በወቅቱ ለምርጫ ቦርድ ይሆን ለአካባቢው የፖሊስ ጽህፈት ቤት ይሆን ሪፖርት አድርጋችኋል?
መጀመሪያ በስልክ ለጽህፈት ቤታችን ነው የደወልነው፣ ለአረና ጽህፈት ቤት። እነሱ ለምርጫ ቦርድ እንደደወሉ ኢንፎርሜሽን ደርሶኛል። እኛ ደግሞ ከደራ አምልጠን ወደ አጽቢ ፖሊስ ጣቢያ ገብተን የደረሰንን ነገር ሁላችን ተመዝግበን ከነሽፌሩ ሪፖርት አድርገን መጥተናል።
ታ መኪና ናይ መን ያሰዋና ዲኹም
ሽፈር እየ
ካሓተኩም ይኽእል ዶ ሰናይ ፍቓድኩም ድዩ ክመልስኽትውኒ ወይስ ከመይ እዩ?
ኢንተርቪው ክትሕልፈኒ ይብልካ ሓታቁ ነገረካ እዩ።
በነገራችን ላይ ሹፌሩንም ለማነጋገር ሞክሬ ነበረ። ቢሆንም ለደህንነቴ ሰጋለሁ፣ ተወኝ ልጆቼን ላሳድግበት በሚል ፍቃደኛ ስላልሆነ ማነጋገር አልቻልኩም። ይህንን በአረና አባላትና በተከራዩዋት መኪና ላይ ደርሷል ስለተባለው ጥቃት ለመጠየቅ ክልሉ የጸጥታና የአስተዳደር ቢሮ ደርሻለሁኝ። የክልሉ የጸጥታና አስተዳደር ኃላፊ አቶ ሐዱሽ ዘነበ ይባላሉ። አቶ ሐዱሽ አረና የሚያደርገውን የቅስቀሳ ዘመቻ እንዳቋረጠ፣ ምክንያቱም በአባላቱና ለቅስቀሳ በሚጠቀምባት መኪና ጉዳት እንደደረሰበት ገልጾልናል። መኪናዋ ድብደባ እንደደረሰባት በአካል ተገኝቼ ያየሁት ነገር አለ። አሁን እርስዎ መረጃው ደርሶታል ወይም ለማጣራት ያደረጉት እንቅስቃሴ ወይም ጥረት ይኖራል?
እስካሁን በመላ ትግራይ በማይክሮፎንም ይሁን በስብሰባዎችም ይሁን በተለያዩ መድረኮች በበራሪ ጽሑፎች ሰፊ ቅስቀሳ ያደረገ ከርመዋል። ምናልባት ዛሬ አቆምኩ ብሎ ከሆነ እኔ አልሰማሁም። ሌላ ምክንያት ሊኖረው ይችላል ወይ አገባደዶ ሊሆን ይችላል እንጂ እስከ ዛሬ በሁሉም ከተሞች በሁሉም ገጠሮች እየቀሰቀሰ እንዲያውም በገበያ ስፍራዎችም ህጉ በመተላለፍ የሚደረጉ ቅስቀሳዎች ነበሩ። ማንም የፈጠረው ወይም ደግሞ የተፈጠረ ተጽኖ የለም። ምናልባት አሁን የምትለው ወሬ ሰምተናል አሁን ስለደረሰኝ በስልክ ቶሎ አጣርታችሁ መልስ ላኩልን ብለናል። ወደዛ አካባቢም መርማሪዎች ሄደዋል። እዛ የተፈጠረው የገበያ ግርግር ነው ወይስ ሌላ ፖለቲካው ምክንያት አለው የሚለው ነገር ግን ኋላ የሚታወቅ ነው የሚሆነው። መኪናዋ እዛ ላይ ነው የተሰበረች ወይስ ሌላ ቦታ ነው የተሰበረች? መሰበሯን አይተሃል ግን የት እንደተሰበረች ማረጋገጥ የቻልካ አይመስለኝምና ይሄ ከምርመራ በኋላ የሚታወቅ ነገር ነው የሚሆነው። ገበያ ውስጥ አረና ሂዶ ከሆነ እዛ ተፈጥሮ ከሆነ ግጭቱ ለምን ወደ ገበያ ሄደ የሚለው ህግን የተላለፈ ይመስለኛል። ለማንኛውም ግን ሁኔታው ኋላ ብናጣራውና ከተጣራ በኋላ መልስ ብንሰጥበት ጥሩ ይሆናል።
አቶ ሀዱሽ ዘነበን በጣም ነው ማመሰግነው። ለአሜሪካ ድምጽ ግርማይ ገብሩ ነኝ ከመቀለ።
ግርማይን ለዘገባው አመሰግናለሁ። አድማጮች ወደ ቀጣዩ ዘገባ ስንሻገር የአፍሪካ ህብረት የምርጫ ታዛቢ ቡድን ያወጣው የቅድመ ምርጫ ትዝብት በኢትዮጵያ ህገ መንግስትና ሌሎች ዓለም አቀፍ ህግጋት የተረጋገጡ መሰረታዊ የሰው ልጆች ነጻነቶችን ይጋፋሉ የሚሉ ወይም የሚታሰቡ አንዳንድ የህግ ድንጋጌዎች እንደገና መታየት ይችላሉ የሚል አስተያየት ያለው መሆኑን ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ ተአማኒ ነጻና ፍትሃዊ ምርጫ ለማካሄድ የሰጠውን ቃል ኪዳንም ተግባራዊ እንዲያደርግ አበረታቷል። በአንጻሩ መላው የአገሪቱ ህዝብና ተወዳዳሪ ፓርቲዎች ምርጫው በሰላም እንዲጠናቀቅ ብርቱ ትዕግስት እንዲያሳዩም ተማጽኗል። መለስካቸው አመሃ ዝርዝሩን ይዟል።
የአፍሪካ ህብረት የምርጫ ታዛቢዎች ቡድን የቅድመ ምርጫ መግለጫውን በንባብ ያሰሙት የልዑካን ቡድኑ መሪ የቀድሞ የናሚቢያ ፕሬዚዳንት ፊላፑኒ ፖኮምቦ በመጪው ግንቦት 16 ቀን በኢትዮጵያ የሚካሄደውን ምርጫ እንዲታዘብ ህብረቱ ይህን ቡድን የላከው ምርጫው በተለያዩ የአህጉሪቱ ስምምነቶች በኢትዮጵያ ህገ መንግስትና ሌሎች የአገሪቱ ህጎች መሠረት መከናወኑን ለመታዘብ ነው ብለዋል። ይሄ መግለጫ ከአንድ ወር በፊት ከታዛቢዎቹ ቡድን ለረጅም ጊዜ ታዛቢነት የመደባቸው 9 አባላት ወደ ሀገሪቱ ገብተው የሰሩት ስራ ውጤት መሆኑን ያስታወቁት የልዑካን ቡድኑ መሪ በአብዛኛው የሀገሪቱ ክልሎች ተዛውረው ምርጫው ከሚመለከታቸው የተለያዩ ባለድርሻ አካላት ጋር መነጋገራቸውንም ገልጸዋል። እንደ ቡድኑ ምልከታ ምርጫው የሚከናወንበት ህጋዊ ማዕቀፎች የሀገሪቱ ህገ መንግስት፣ የምርጫ ህጎችና ሌሎችም ህጎችን እንደሚያጠቃልል አስተውሏል። በዚሁ መሰረትም ቡድኑ ያነጋገራቸው አንዳንድ ወገኖች የመገናኛ ብዙሃን የጸረ አሸባሪነት ህጉ እና የማኅበራትና በጎ አድራጎት ድርጅቶች ህጉ የያዟቸው አንዳንድ ድንጋጌዎች እንደሚያሳስቧቸው ተናግረዋል ይላል መግለጫው። የቡድኑ መሪ በዚህ ረገድ የታዛቢዎቹን አስተያየት ከመግለጫው አንብበዋል።
The LTOs of the mission is of the view that some of the sections of the law
በልዑካን ቡድኑ የረጅም ጊዜ የምርጫ ታዛቢዎች አመለካከት በኢትዮጵያ ህገ መንግስት አንቀጽ 29 ንዑስ አንቀጽ 2 በዓለም አቀፍ የሲቪልና ፖለቲካዊ መብቶች ስምምነት አንቀጽ 19 እና በአፍሪካ ህብረት የሰብአዊና የህዝቦች መብቶች ቻርተር የተረጋገጡ መሰረታዊ ነጻነቶችን ይጋፋሉ ተብለው የሚታሰቡ አንዳንድ የህግ ድንጋጌዎች እንደገና መታየት ይችላሉ።
በረጅም ጊዜ ታዛቢዎቹ አስተያየት የኢትዮጵያ ምርጫ ቦርድ ምርጫውን ለመምራት በበቂ ሁኔታ የተደራጀ ይመስላል ብለውታል። በዚህ ምርጫ ድምጻቸውን ለመስጠት ከተሳተፉት መካከል 48 በመቶ የሚሆኑት ሴቶች መሆናቸውም የልዑካን ቡድኑን እንዳበረታታው መግለጫው ይናገራል። የኢትዮጵያ ምርጫ ቦርድ በጠቅላይ ሚኒስትሩ ተሰይሞ በፓርላማው ሹመቱ መጽደቁን የተገነዘበ መሆኑንም ቡድኑ ይገልጻል። ይሁንና ይህ አሰራር አንዳንድ ወገኖችን እንደማያስረስትም ልብ እንዳለ አይሸሽግም።
The AULTOs noted that some interlocutors
ቡድኑ ያነጋገራቸው አንዳንድ ወገኖች የምርጫ ቦርድ አሿሿም የሚያሳስባቸው መሆኑን የህብረቱ የታዛቢዎች ልዑካን ቡድን አጢኗል። የሂደቱ ይበልጥ ግልጽነትና አሳታፊነት እንዲረጋገጥም የተቀሩት የፖለቲካው ተዋናይ ወገኖች ድምጻቸው ሊሰማ ይገባል ሲሉ የልዑካን ቡድኑ አባላት አመልክተዋል።
ለመራጩ ህዝብ ዕውቀትን በማሰራጨት ረገድ ለምርጫ ቦርዱ ወይንም ቦርዱ ለሚመድባቸው ሰዎች መብት የሚሰጡ የሕግ ድንጋጌዎች መኖራቸውን ቡድኑ ቢረዳም ባለድርሻ የሲቪል ማህበረሰብ አባላት ግን ከዚህ ሂደት እንደተገለሉ እንደሚሰማቸው ለቡድኑ መናገራቸውንም ይፋ አድርጓል። የቡድኑ መግለጫ እንዳመለከተው ከሆነ ሴቶች በእጩነት ያሳዩት ተሳትፎ ውሱን ነው። ይህም ሴቶች በሚያጋጥሟቸው የተለያዩ ባህላዊ የሀብት እጥረትና በተለይም በፖለቲካ ፓርቲዎች የተለየ ድጋፍና ማበረታቻ ስለማይሰጣቸው እንደሆነ ማጤኑን የቡድኑ መግለጫ ይናገራል። መግለጫው እነዚህንና የመሳሰሉ የግራ ቀኝ ትዝብቶቹን ካስቀመጠ በኋላ ምክረ ሐሳቦችን በመሰንዘር የቅድመ ምርጫ ትዝብቱን ይደመድማል። የአፍሪካ ህብረት የምርጫ ታዛቢዎች ልዑካን ቡድን የሀገሪቱን ህዝቦች በተለይም የፖለቲካ ፓርቲዎችንና እጩ ተወዳዳሪዎችን ምርጫው በሰላም ይጠናቀቅ ዘንድ ብርቱ ትዕግስት እንዲያሳዩ ይማጸናል። ለምርጫ ቦርድም የሚያቀርበው ተማጽኖ አለ። የልዑካን ቡድኑ መሪ ሚስተር ሂፍላፑኒ ፖኮምባ
The AUEOM notes the assurances by the National Electoral Board of Ethiopia.
የአፍሪካ ህብረት የምርጫ ታዛቢ ልዑካን ቡድን የኢትዮጵያ ብሔራዊ ምርጫ ቦርድ ተአማኒ ነጻና ፍትሃዊ ምርጫ አካሂዳለሁ ሲል የሰጠውን ቃል ተመልክቷል። ቦርዱ ሙያዊ የአሰራር ብቃቱ የተረጋገጠ ቁርጠኝነት እንዲጸናም ግፊት ያደርጋል። ሁሉም የምርጫ ቁሳቁሶች አያያዝና አስተማማኝነት ከምርጫው በፊት በምርጫው ወቅትና ከምርጫው በኋላ እንዲረጋገጥ እናሳስባለን።
የህብረቱ የምርጫ ታዛቢዎች ልዑካን ቡድን የረጅም ጊዜ ታዛቢዎች ንዑስ ቡድን 9 አባላት ወደ ኢትዮጵያ ከገቡ ከአንድ ወር ጀምሮ በአዲስ አበባ፣ በአማራ፣ በድሬዳዋ፣ በሐረሪ፣ በኦሮሚያ፣ በደቡብ ብሔር ብሔረሰቦችና ህዝቦች እንዲሁም በትግራይ የቅድመ ምርጫውን ሂደት ሲከታተሉ መቆየታቸው ታውቋል። ቡድኑ ከምርጫው በኋላ ግንቦት 26 ቀን 2007 ዓ.ም የተጠናከረና ሁሉ አቀፍ መግለጫ ለመስጠትም ቃል ገብቷል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን አመሰግናለሁ። አድማጮች፣ አሁን ከአፍሪቃ ህብረት የምርጫ ታዛቢ ልዑክ የቅድመ ምርጫ ትዝብት ወደ ሁለት ምርጫ ገጽታዎች 1997 እና 2007። ለ1997ቱ ምርጫ የኢትዮጵያ መንግሥት የፖለቲካውን መድረክ ክፍት አድርጎ ነበር ይላል። ይሁን እንጂ ተቃዋሚ ገዢው ፓርቲ ሊያገኙ ይችላሉ ብሎ ከጠበቀው የበለጠ ድምፅ ባገኙ ጊዜ መንግሥቱ ምርጫውን ሰርቋል ተብሎ ተወንጅሏል። በምርጫው ውጤት ላይ የተነሳው ተቃውሞ ሁከት ያዘለ ነበር። አሁን ጠቅላይ ሚኒስትሩ ሌላ ሰው ናቸው። በዚህ ሁኔታ ውስጥ የዛሬ 10 ዓመት በፖለቲካ ትግል ውስጥ የነበሩ የተቃዋሚ መሪዎች በመጪው ምርጫ ምን ይጠብቁ ይሆን? ማርታ ፋንደር ቮልፍ ከአዲስ አበባ የላከችውን ዘገባ ሰለሞን አባተ ያቀርበዋል።
በ1997ቱ ምርጫ የፖለቲካ ፓርቲዎች በነጻነት ነበር የሚንቀሳቀሱት። ክርክሮቹም የተጋጋሉና ሕይወት የነበራቸው ደግሞም ለሕዝብ በቀጥታ የተላለፉ የነበሩም ነበሩ። መንግሥትም ቢሆን በዚያ የምርጫ ዘመቻ ሂደት ውስጥ ጣልቃ ይገባ ከነበረ ይህ ነው የሚባል ግዝፈት አልነበረውም፣ ወይም ጨርሶውኑ ጣልቃ ይገባም ነበር። ምርጫው ከተጠናቀቀ በኋላ ግን ነገር ሁሉ ሆመጠጠ። የሀገሪቱ ቁመናና ቀልብ ሁሉ ተናጠ። የምርጫው ውጤት ሲነገርና ገዢው ፓርቲ ማሸነፉን ሲያውጅ የተቃውሞ ሰልፎች ጎዳናዎችን ያጥለቀልቁ፣ ምድሩን ይንጡ ገቡ። በመጪ ቀናት በሰልፈኞችና በፖሊስ መካከል የተፈጠሩ ግጭቶች የ200 ሰው ሕይወት ቀጠፉ። በ1997 ዓመተ ምሕረትና በ2002 ዓመተ ምሕረት በተካሄዱት ምርጫዎች ወቅት የመላ ኢትዮጵያ አንድነት ፓርቲ መኢአድ መሪ የነበሩት ኃይሉ ሻውል ከ1997 ዓመተ ምሕረት ወዲህ የፖለቲካው ድባብ ተለውጧል ይላሉ።
They wouldn't let anybody campaign really. Before they start, they block your road. Before you start, they cancel your meeting.
ማንም የቅስቀሳ ዘመቻ እንዲያካሄድ አይፈቅዱም። ከዚያ ቀድሞ መንገዱን ይዘጉታል። ስብሰባዎች ሳይጀመሩ ይሰርዟቸዋል። የምርጫው ሂደት ራሱ በእጅጉ የተጠመዘዘ ነው። ወረቀቶች አሁኑኑ ምልክት ተደርጎባቸዋል። ምርጫ የት አለ? ገጠር ሁሉ በገዢው ፓርቲ ካድሬዎች ተጥለቅልቋል። ማንም ሰው ወይም አንድ ቡድን ከተቃዋሚ ጋር ከተነጋገረ በማግስቱ የሚገኘው እስር ቤት ውስጥ ነው።
ያኔ ገዢው ፓርቲ ምርጫውን አጭበርብሯል በሚል ፓርላማ አንገባም ካሉት የሕዝብ ተመራጭ የነበሩ ተቃዋሚዎች አንዱ ኃይሉ ሻውል በዚሁ ውሳኔያቸው ምክንያት ከሌሎች የተቃውሞ መሪዎች ጋር ለሁለት ዓመታት ወህኒ ገብተው ነበር። ሌላው የተቃውሞ መሪ ልደቱ አያሌው ያኔ የኢትዮጵያውን ዲሞክራሲያዊ ፓርቲ ኢዴፓን ወክለው ተወዳድረው ነበር። አሁንም የብሔራዊ ምክር ቤቱ አባል ናቸው። መንግሥት ሁልጊዜ የሚሞክረው በማዋከብ ለማሸነፍ ነው ይላሉ አቶ ልደቱ። ከ1997 በኋላ ግን ኢላማውን ቀይሯል።
5-10 years ago, you know, the strategy of the ruling party was intimidating the party members or
ከአምስትና ከአስር ዓመታት በፊት ገዢው ፓርቲ የሚያዋክበው የፓርቲ አባላትን ወይም የምርጫ እጩዎችን ነበር። ከ2002 ዓመተ ምህረት ወዲህ ይህ አካሄድ ተቀይሯል። አሁን የሚያደርጉት በሁሉም የሀገሪቱ ክፍሎች እየተንቀሳቀሱ ድምጽ ሰጪውን ህዝብ ነው ለማሸማቀቅ እየሞከሩ ያሉት።
በ2002 ምርጫ የፓርላማ መቀመጫ ያሸነፈው የተቃዋሚ ተወዳዳሪ አንድ ብቻ ነው። ልደቱ እንደሚሉት በህዝቡ ላይ ጫና ማሳደር ለመንግስቱ ይቀለዋል። ምክንያቱም ብዙ ኢትዮጵያውያን የዕለት ተዕለት ኑሯቸው በቀጥታ የተመረኮዘው በመንግስቱ ላይ ነውና።
So the land is owned by the government. If they stood against, you know, the government, they think that they will lose their land. When you come to the
መሬት በመንግስት ቁጥጥር ስር የሚገኝ ነው። መንግስቱን ቢቃወሙ መሬታችንን እንነጠቃለን ብለው ያስባሉ። በከተሞች ውስጥ መንግስት ነው ብዙውን ሰው ቀጥሮ የሚያሰራው። የግሉ ዘርፍ ያንን ያህል የተነቃቃ ወይም በስፋት የሚንቀሳቀስ ባለመሆኑ ምክንያት ብዙ ሰው የመንግስት ሰራተኛ ነው። አብዛኛዎቹ ከተሞች አብዛኛው ቤት በመንግስት የተያዘ ነው። በመሆኑም እነዚያ ነዋሪዎች ለመንግስቱ ጫና በከፍተኛ ሁኔታ የተጋለጡ ናቸው።
ፕሮፌሰር በየነ ጴጥሮስ ከ1983 ዓመተ ምህረት አንስቶ በፖለቲካው ውስጥ እየተጓዙ ያሉ ሰው ናቸው። በ1992 እና በ1997 ዓመተ ምህረት እንደራሴ እየሆኑ ተመርጠው በፓርላማው አገልግለዋል። አሁን የመድረክ ሊቀመንበር ናቸው። የርሳቸው የምርጫ ወረዳ ከአዲስ አበባ 190 ኪሎ ሜትር በስተደቡብ የምትገኘው ሀዲያ ነች። የምርጫ ወረዳቸው በመንግስቱ ልዩ ኃይሎች ወታደሮች መሞላቱን ይናገራሉ። ወታደሮቹ ሰውን ለማሸማቀቅ ጠብመንጃዎቻቸውን እያሳዩ እንደሚንጎራደዱ ፕሮፌሰር በየነ አመልክተዋል። እንዲያም ሆኖ ግን በግንቦት 16ቱ ምርጫ ተቃዋሚዎች ካለፈው የተሻለ ቁጥር ያላቸው የፓርላማ መቀመጫዎችን ያሸንፋሉ ብለው ያስባሉ።
The 2010 kind of declaration of victory would not convince anyone that EPA the win.
ኢህአደግ ሁሉንም መቀመጫ አሸንፏል የሚባለውን የ2002ን አይነት የድል አዋጅ ማንንም አያሳምንም። ጨዋታ ቢጤ ነገር ሊያመጡ ይችላሉ። አንዳንድ የነርሱ ታማኝ የሆኑ ፓርቲዎች ሾልከው እንዲገቡ ሊያደርጉ ይችላሉ። መድረክም ጥቂት መቀመጫዎችን ሊያሸንፍ ይችላል። ይሁን እንጂ እንደዚህ አይነቱ ሁኔታ እውነታውንም ሆነ የመድረክን እውነተኛ አቋም አያሳዩም።
ትግሉ ቀጥ ብሎ የቆመ አቀበት የመውጣት ያህል ቢሆንም ተቃዋሚዎች እየተንቀሳቀሱ መቆየታቸው ግን አስፈላጊ ነው ይላሉ ፕሮፌሰር በየነ።
The purpose why you are running is, you know, we want to do the politics. Even if you don't win, we want to
የምንወዳደረው ፖለቲካውን ለማንቀሳቀስ ስንል ነው። ባናሸንፍም እንኳን እየተንቀሳቀስን መቆየት እንፈልጋለን። የምርጫውን ነገሮች ሊነጥቁን ይችላሉ። እኛ ግን የፖለቲካውን የበላይነት ጨብጠን እንወጣለን።
የተመሳጠረ ወይም የጃዙር ወከባ ይፈጸምብናል ሲሉ ተቃዋሚ ፓርቲዎች አባሎቻቸውና ደጋፊዎቻቸው የሚያሰሟቸውን ክሶችና ሮሮዎች ገዢው ፓርቲ አይቀበልም። ውድቅ ሲያደርጋቸው ነው የሚሰማው። የፊታችን እሁድ ለሚካሄደው የዘንድሮው የፓርላማ ምርጫ ድምፅ ለመስጠት 36 ሚሊዮን ኢትዮጵያውያን ተመዝግበዋል። ምርጫውን የሚታዘበው ብቸኛ ዓለም አቀፍ ተቋም የአፍሪካ ህብረት ነው።
አድማጮች፣ ለምሽቱ ያልነውም በዚሁ ልናበቃ ነው። ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1131 መካከለኛ ሞገድ በልዩ ልዩ ወቅታዊ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው የዛሬው ዝግጅታችን እዚህ ላይ ያበቃ። በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽቱ 3 ሰዓት በአጭር ሞገድ በ19፣ 22ና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭት መልሰን ልናገኛቸው በቀጠሮ ነው። ከአቀናባሪ የጽዮን ግርማና ከስርጭት መሐንዲሱ ስሌማን ታራዊ ጋር በዚሁ ሰናበታለሁ። 3 ሰዓት ላይ እንገናኝ። መልካም ምሽት።
This program has come to you from the Voice of America, Washington.